ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። ሉል እግዚአብሔር አምላካችን ከቁጥር ሳያጎለን ያንዳንዱን ቀን እየመረራን በእነዚህም ቀናት ውስጥ ደግሞ ከቃሉ ማድ እየመገበን ለዛሬ በቃን። እግዚአብሔር ታላቅ ነው ወገኖቼ። ሥራው እጅግ ግሩም የኔና የናንተ አይምሮ ፈጽሞ ሊደርስበት የማይችል ኃያል አምላክ ነው። ዘመናት አልሻሩትም፣ ዕውቀትም ፈጽሞ የሱን ጥበብ አልሻረውም። እግዚአብሔር በአመታትና በጊዜያት መካከል ሁሉ በልጦና ልቆ እየመራ እነሆ ፍጥረታቱን እያስተዳደረ በስርዓት ደግሞ ያካሄዳቸዋል። እግዚአብሔር ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የሐዋርያት ሥራ መጽሐፍ ጥናታችንን ከምዕራፍ 17 አንድ ላይ በመሆን እንመለከታለን። እስቲ በማስቀደም ይህንን ድንቅ ጌታ እንዲያልና ሞጋክሰው እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እንጸልይ። ጌታ እግዚአብሔር አምላካችን ሆይ በዚህች ምሽት ከሐዋርያት ሥራ ምዕራፍ 17 ነባሪያዎች እነ ጳውሎስ እነ በርናባስ እግዚአብሔር አባቴና አምላኬ ሆይ ካንተ መልእክትን ተቀብለው ካንተ ምሪትን ተቀብለው በውጣ ወረድ ውስጥ ያለፉትን ነገር እንድንመለከት ለሕይወታችንም ታላቅ በረከት ታተርፍልን ዘንድ እግዚአብሔር አባቴና አምላኬ ሆይ እኛም ደግሞ ኖታጥቀን በቃልህም መሰረት ደግሞ እግዚአብሔር ሆይ ጉልበታችን ጸንቶ ለአንተ ክብር መሮጥ የምንችልበትን ጸጋ እንድትሰጠን እንለምንሃለን። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌቷ ልቧን ከፈተላት ይላል። ጌታ ሆይ የእኛንም ልብ እንደ ሊዲያ እግዚአብሔር ሆይ ልብ ትከፍት ዘንድ አንተ የምትናገረን እንድንሰማ አቤቱ አምላካችን ሆይ ወደ አንተ እንጸልያለን። በዚህች ምሽት ደግሞ በመካከላችን ተመላለስ፣ በድንቅ ሁኔታ ተናገረን፣ ድካማችንን ሁሉ እርሳ። በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን።
ወጭ ዛሬው ትምርታችን እንግዲህ የምንመለከተው ከሐዋርያት ሥራ የምዕራፍ 17 ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሐዋርያት ሥራ ምዕራፍ 17ን ተመልከቱ። ሐዋርያት ሥራ ምዕራፍ 17 ወዳጆች የዚህ የምዕራፍ 17 አብይ ሐሳቡ ሁለተኛው የጳውሎስ ሐዋርያዊ ጉዞ ይሆናል። ይህ እንግዲህ ካለፈው የቀጠለ ነው ማለት ነው። ከምዕራፍ 16 ጳውሎስ በተሰሎንቄ በቤሪያና ባቴና የፈጸመውን ተልእኮን በዚህ ክፍል እናያለን። አብይ ሐሳቡን አንድ ጊዜ ልድገምላችሁ። በዚህ በሐዋርያ ሥራ ምዕራፍ 17 ውስጥ የምንመለከተው አብይ ሐሳብ ሁለተኛው የጳውሎስ ሐዋርያዊ ጉዞ የሚል ሲሆን ይህም ደግሞ ካለፈው ከምዕራፍ 16 የቀጠለ ሲሆን ጳውሎስ በተሰሎንቄ በቤሪያና ባቴና የፈጸመውን ተልእኮን በስፋት በዚህ ክፍል ውስጥ እናያለን። በዚህ ምዕራፍ የምንመለከተው ሁለተኛውን የጳውሎስ ሐዋርያዊ ተልእኮ ይሆናል ብለናል። ከምዕራፍ 16 ጳውሎስ ወደ አውሮፓ መሸጋገሩን ተመልክተናል። ይህንን በትላንትናው ምሽት ክፍለ ጊዜያችን አይተናል። ይህም ደግሞ ምን ያህል አስፈላጊ እንደነበርም ተመልክተናል። በዚህም ምክንያት ለብዙዎቻችን አያት ቅድመ አያቶች ወንጌል ሊደርሳቸው ችሏል ማለት ነው። ሁሉም ነገር ከርሱ ጸጋ የተነሳ እንጂ ወዳጆቼ ከኛ ለመሆኑን ዓለም ሁሉ ያውቅ ዘንድ እግዚአብሔር ያለምን ደካማ ነገር መረጠ። ወንጌል ወደ አውሮፓ እንዲደርስ ስላደረገ እግዚአብሔርን እናመሰግናለን። በትላንትናው ምሽት ክፍለ ጊዜ ጥናታችን ጳውሎስ በፊልጵስዩስ የደረሰበትን ችግር ተመልክተናል። ይሁን እንጂ በዚያ ሀገር ትንሽ ቤተ ክርስቲያን ተመስርታለች። የፊልጵስዩስ መልእክትን ስንመለከት ከሌሎች አብያተ ክርስቲያናት በተለየ መልኩ ጳውሎስ ከዚህች ቤተ ክርስቲያን ጋር የተጠበቀ ቀረቤታ እንደነበረው ማየት ይቻላል። አሁንም ቢሆን ወዳጆቼ እየተመለከትን ያለነው ይህን ጉዞውን ነው። ወደ ተሰሎንቄና ወደ ቤሪያ ያደረገውን ጉዞ ታስታውሱ ይሆናል። በጉዞ በመክፋትም በስተምዕራብ በመቄዶንያ ከዚያ በኋላ ደግሞ ወደ ደቡብ ወደ አቴንስ ሄዷል። ተሰሎንቄ በዚህ ሐዋርያዊ ተልእኮ ቆይታ የሚያደርግባት በጣም አስፈላጊ ቦታ ናት። የጳውሎስ አገልግሎት በተሰሎንቄ ምን እንደሚመስል ከዚህ ቀጥለን እንመለከታለን። እስቲ የሐዋርያት ሥራ ምዕራፍ 17 ቁጥር 1ን አብረን አንድ ላይ እንመልከት። ባንፊጶልና በአጶሎንያም ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ ይላል። ቀደም ብለን እንደ ተመለከትነው ጳውሎስ ምኩራቦችን ወደ ማኅበረሰቡ ለመግባት እንደ ድልድይ ነበር የሚጠቀምባቸው። በዚህ ሁኔታ በከተማ ካሉ ዋና ዋና አይሁዶች ጋር ይተዋወቅና ወንጌልን ይሰብክላቸዋል። በዚህም ምክንያት አንዳንዶቹ በጌታ ያምናሉ። ምንጊዜም ቢሆን ጥቂቶቹ እንጂ ሁሉም አያምኑ። እንዲያውም አብዛኞቹ ሲቃወሙና በዚህም ወንጌልን ወደ አረማውያን ሲገፉት ነው የምንመለከተው። አንዳንድ አረማውያን ጌታን የተቀበሉትም በዚህ ሁኔታ ነበር። ውሎ አድሮም አይሁዳውያንና አረማውያንን ያቀፈ ቤተ ክርስቲያን ይመሰረታል። አንፊጶል ባለ ዘጠኝ መንገድ እየተባለች ትጠራለች። እንዲህም የተባለችው ለንግድ ልውውጥ የነበራትን ኢኮኖሚያዊ ጠቀሜታ ለማመልከት ነው። አብዛኞቹ ከተሞች የሚመሰረቱት አራት ማዕዘን ቅርጽ እንዲኖራቸው ሆኖ ሲሆን ይህች ከተማ ግን የተመሰረተችው ዙሪያ ክብ ቅርጽ እንዲኖራት ተደርጎ ነበር። በዙሪያውም ክብ ቅጥር ነበራት። በዚያ አካባቢ እግረኞች የሚመላለሱባት ዋና መንገድ ነበር። አጶሎንያ የምትገኘው በዚሁ መንገድ ዳር ነበር። ተሰሎንቄ ደግሞ ከአጶሎንያ በስተምዕራብ 38 ማይሎች ርቃ የምትገኝ ከተማ ናት። ተሰሎንቄ ሌላ የሮም ቅኝ ግዛት ስትሆን በጣም ተፈላጊ ከተማ ናት። እስቲ ቁጥር 2ና 3ን እናንብብ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። ሦስት ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እንደ ልማዱ ጳውሎስ ስብከቱን የጀመረው ከምኩራብ ነበር። ወዳጆቼ በዚያ የነበረው ለሶስት ሰንበት ያህል ብቻ ነበር። ይህ ማለት ገና አንድ ወር እንኳ አልሞላውም ማለት ነው። በዚያ አጭር ጊዜ ነበር ሐዋርያዊ ሥራውን የጀመረው። ሰዎች በክርስቶስ አመኑ። የአጥቢያ ቤተ ክርስቲያን ተመሠረተች። ጳውሎስ ደግሞ ያስተምራቸው ነበር። በዚያ አጭር ጊዜ ታላላቅ የመጽሐፍ ቅዱስ መሠረታዊ እምነቶችን አስተምሯቸዋል። ስለ ቤተ ክርስቲያን መነጠቅ ያስተማሪያቸውም በዚሁ ጊዜ ሊሆን እንደሚችል ከተሰሎንቄ መልእክት መመልከት ይቻላል። የተሰሎንቄ መልእክት የመጀመሪያው የጳውሎስ መልእክት እንደሆነ ይታሰባል። እዚያ በቀየበት አንድ ወር ውስጥ ጳውሎስ ከፍተኛ አገልግሎት ነበረው። ክርስቶስ መከራ እንዲቀበል እንደሚገባው ከመጻሕፍት ማለትም ከብሉይ ኪዳን እየተከሰ ይናገር ነበር። ብሉይ ኪዳን በሚያስተምረው መሰረት የኢየሱስ ክርስቶስ ሞትና ትንሣኤ አስፈላጊያችን እንደሆነ በማሳየት የኢየሱስ ሞትና ትንሣኤ አጠንክሮ ይሰብክ ነበር። ከሐዋርያት ሥራ እንደምንመለከተው ጴጥሮስም ሆነ ጳውሎስ በሰጡት መልእክት ሁሉ ስለ ትንሣኤው ያላነሱበት ጊዜ አልነበረም። ዛሬ ግን ትንሣኤው ይህን ያለ ትኩረት ሲሰጠው አንመለከትም። ይህንን ብዙ ጊዜ ደጋግሜ ተናግሬያለሁ። በአብያተ ክርስቲያናት ስብከት፣ በየሁዱም ሆነ በሌሎች ፕሮግራሞች የጌታችን የኢየሱስ ክርስቶስ ትንሣኤ አበክሮ ሲሰበክ አንሰማም። ብዙ ሲነገር የምንሰማው ስለ መስቀሉ ነው። ይሁን እንጂ ወገኖቼ ያለን ያው የሆነ አምላክ እንደሆነ ግን ልንዘነጋው አይገባም። አንድ ጊዜ አንድ ሰው ሲናገር በክብር ውስጥ ያለውን ጌታ ቤተ ክርስቲያን በሚገባ ላየችውም አበበ ብሎ አጫወተኝ፣ አሳዘነኝ። በአሁኑ ጊዜ ጌታ ኢየሱስ በእግዚአብሔር ቀኝ በክብር ነው ያለው። ይህን መረዳት በጣም ጠቃሚ ነው። የዛሬ 2000 ዓመት ኢየሱስ ክርስቶስ መሞቱንና በሦስተኛውም ቀን መነሳቱን ከታሪክ ጠቅሶ መናገሩ በቂ አይደለም። ዋናው ጥያቄ እያንዳንዳችን ምን ያህል ከክርስቶስ ጋር ኅብረት አለን የሚል መሆን አለበት። ጳውሎስ በገላትያ መልእክቱ ከፍተኛ ትኩረት የሰጠውም ለዚህ ጉዳይ ነበር። ኢየሱስ ክርስቶስ መሞቱና መነሳቱ ለሕይወት ወዳጄ ሆይ ምን ትርጉም እየሰጠህ ነው? ያው ከሆነው ክርስቶስ ጋር ኅብረት አለህን? ትንሣኤው የአዲስ ኪዳን ስብከት ማዕከል ነው። ስለ ትንሣኤው አጠንክሬ መናገር የምፈልገውም ከአስፈላጊነቱ የተነሳ ነው። ጳውሎስ በተሰሎንቄ የቆየው ለሦስት ሳምንታት ቢሆንም የመልእክቱ አብይ ትኩረት ትንሣኤ ነበር። እስቲ ቁጥር አራትን እንይ። ከነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶቹም ያይደሉ ከጳውሎስና ከሲላስ ጋር ተባበሩ ይላል። አንዳንዶች እንግዲህ በዚህ ክፍል መሰረት ተረድተዋል፣ ሌሎች ደግሞ አልተቀበሉም። የእግዚአብሔር ቃል ሲሰበኩል ጊዜ የዚህ አይነት ነገር ነው የሚሆነው። ጥቂቶች አመኑ፣ ብዙዎች ግን አላመኑም። ሉቃስ ከከበሩትም ሴቶች ጥቂቶች ያይደሉ ሲል ብዙዎች ሴቶች ማመናቸውን ለማሳየት ፈልጎ ነው። አለፍ ብለን ቁጥር አምስትን እኔ አይሁድ ግን ቀንተው ከስራፈቶች ክፉ ሰዎችን መረጡ፣ ሕዝብንም ሰብስበው ከተማውን አወቁ፣ ወደ ሕዝብም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ ይላል። በጣም የሚያሳዝነው በአሁኑ ጊዜም ቢሆን በቤተ ክርስቲያናት ውስጥ ስራፈቶችና ክፉ ሰዎች ሞልተዋል። ወዳጆቼ ይህ እውነት ነው። ባላገኟቸውም ጊዜ ኢያሶንንና ከወንድሞች አንዳንዶቹን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል አሉ። ተመልከቱ እንግዲህ ይህ እንደ ተጋነነ አነጋገር ወይም እንደ ያገላለጽ ፈሊጥ ብቻ ልንመለከተው አይገባም። ዓለምን ያወኩ ሲል ቃል በቃል እንደዚያ ማለታቸው ነበር። ክርስትና ወደ አሮጌው የሮም ግዛት ዘልቆ በገባበት ጊዜ እንደ አመጽ ነበር የተቆጠረው። በጣም ከፍተኛ ተጽዕኖ አሳድሮ ነበር። ዛሬ ግን ይህን ያህል ተጽዕኖ ሲያሳድር አንመለከትም። ሰዎች ወደ ኢየሱስ ክርስቶስና ወደ እግዚአብሔር ቃል እንዲመለሱ እኛ ክርስቲያኖች ነን የምንል ምንም ይሄው ነው የሚባል ተጽዕኖ አላሳደርንባቸው። አገራችን በማስመሰልና በግብዝነት የተሞላች ናት። ወዳጆቼ ብዙውን ጊዜ ክርስቲያን ሕዝብ እንደሆን እናገራለን፣ አገራችንም የክርስቲያን ደሴት ናት በማለት እናወራለን። መሪዎቻችንን ጨምሮ ሕዝቡ ሁሉ ክርስቲያን እንደሆነ እናስባለን። ወገኖቼ ይህን ግምታችንንና ሐሳባችንን እንደገና መመርመር አለብን። አብዛኛው ክርስትናችን አስመሳይነት ይታይበታል ወይም ደግሞ ሞልቶበታል። እውነተኛውን ለውጥ እንዲኖረን ወደ ያው ክርስቶስና ወደ እግዚአብሔር ቃል መመለስ አለብን። ከቁጥር 7 እስከ 9 ያለውን ተመልከቱ። ኢያሶንም ተቀብሏቸዋል። እነዚህ ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብሎ ጮሁ። ሕዝቡና የከተማው አለቆች ይህን ነገር በሰሙ ጊዜ ታወቁ፣ ከኢያሶንና ከሌሎቹም ዋስ ተቀብሎ ለቀቋቸው ይላል። ይህ አገር በቄሳሮች ትእዛዝ የሚተዳደር የሮም ቅኝ ግዛት እንደነበር አትዘንጉ። ከኢያሶንና ከሌሎቹም ዋስ ተቀብለው ሲል ቃል አስገብቶ ለማለት ነበር። ከዚህ በመቀጠል ደግሞ የጳውሎስን አገልግሎት በቤሪያ አገር ምን ይመስል እንደነበረ እንመለከታለን። ወዲያም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ የሚልን ቃል በቁጥር 10 ላይ እናገኛለን። ወዳጆቼ ይህ ሁሉ የጳውሎስን አገልግሎት ያዳክማል ወይም ያዘገየዋል ብላችሁ አስባችሁ ይሆናል። ሁኔታው ይበልጥ እንዲስፋፋ አደረገው እንጂ ቅንጣት ታህል እንኳን አላዘገየው። በአሁኑ ጉዞ የሄደው ጳውሎስ ወደ ቤሪያ ሲሆን፣ ቤሪያ ደግሞ የምትገኘው በባህሩ ዳርቻ ነበር። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንዲሆንን ብለው እለት እለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል ቁጥር 11። እነዚህ ሰዎች በእምነታቸው ምክንያታዊ ናቸው። ቅዱሳት መጻሕፍትን ይመረምሩ ነበር። የቤሪያ ቤተ ክርስቲያን የተመሰረተችውም ከዚህ የተነሳ ነበር። ስለዚያ ቤተ ክርስቲያን ብዙ የተነገረን ነገር የለም። ስደቱ በበዛበት ስፍራ ሁሉ ታላላቅ አብያተ ክርስቲያናት መመስረታቸው በጣም የሚገርም ነው። በአሁኑ ዘመን ግን ቤተ ክርስቲያን ምንም ስደት አይገጥማትም። ቤተ ክርስቲያን እንደ ማንኛውም ምድራዊ ድርጅት እንደሆነች ነው የምትታሰበው። በመጀመሪያ ክፍለ ዘመን ግን እንደዚህ አልነበረም። ቁጥር 12ን አለፍ በሉና ተመልከቱ። ስለዚህም ከነርሱ ብዙ ከግሪኮችም የከበሩ ሴቶችና ወንዶች ጥቂት አይደሉ አመኑ ይላል። ሉቃስ ጥቂት አይደሉ ሲል በጣም ብዙዎች ማለቱ ነው። ቁጥር 13 እና 14ንም እንዲሁ አንብቡ። ጳውሎስ ከሌሎች ተነጥሎ ሐዋርያዊ ጉዞውን ቀጥሏል። ቁጥር 15ን በመናነብበት ጊዜ የጳውሎስ አገልግሎት በአቴና ምን ይመስል እንደነበረ እናያለን። ጳውሎስ ወደ አቴና ሄዷል። በዚያ ሆኖ ሲላስና ጢሞቴዎስን እየጠበቀ ነበር። ምናልባትም ወደ ተሰሎንቄ ሂዱና በዚያ ስላለችው ቤተ ክርስቲያን ሁኔታ ለመረዳት ሞክሩ። በቤሪያ ያሉት ክርስቲያኖች በእምነታቸው እምን ደረጃ ላይ እንዳሉ ካጣራችሁ በኋላ ወደ አቴና መጥታችሁ ንገሩኝ የሚል ትእዛዝ ሳይሰጣችሁ አልቀረም። ቁጥር 16 ላንብብላችሁ። ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት ይላል። አቴና የዓለም ባህል ማዕከል ነበረች። እንደ እውነቱ ከሆነ አንድ ሰው ስለ አቴና የሚያስብ ከሆነ ወዲያውኑ ስለ ባህል ነው የሚያስበው ማለት ይቻላል። ያም ሆኖ አቴና በጣዖት አምልኮ የተሞላች ከተማ ነበረች። ቁጥር 17ንም ተመልከቱ። ገበያው የሚገኘው በአክሮፖሊስ ተራራ ግርጌ ነው። በዚያ ቦታ ጳውሎስ ወደ ላይና ወደ ታች ሲመላለስ በዓይነ ሕሊና ይታየኝ ነበር ወዳጆቼ። ቁጥር 18ን ተመልከቱ። የኤፊቆሮስ ወይም የኤፒኩሪኒያን ፈላስፎች የሚያስተምሩት የሕይወት ግቡ ደስተኛ መሆን እንደሆነ ነው። በሌላ በኩል ደግሞ ስቶኢኮች ወይም ስቶይክስ የሚያስተምሩት ራስን የመግዛትንና ስሜትን የመግታትን አስፈላጊነት ነው። ኤፒኩሪያኖች ስጋችን ልቅና ነጻ መሆን አለበት፣ የፈለገውን ለማድረግ ነጻነት ሊኖረው ይገባል ይላሉ። ስቶይኮች ግን ስጋ በቁጥጥር ስር መሆን እንዳለበት ነው የሚያምኑት። የሁለቱም ፍልስፍና አራማጆች የሚናገሩን ለመስማት ወደ ጳውሎስ መጥተዋል። ምናልባትም ስለ ጌታ ብዙ ስለነገራቸው ሊሆን ይችላል። ለፍላፊ ያሉት የሚናገረው ሁሉ እንግዳ ሆኖባቸዋል። ለነርሱ የኢየሱስና የትንሣኤው ጉዳይ የአዲሶች አማልክት ጉዳይ ነው። ሕዝቡና ፈላስፋዎቹ ጳውሎስን ይዘው ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? አሉት። ቁጥር 19 ልብ በሉ። ጳውሎስ ይህን የተናገረው አርዮስ ፋጎስ በተባለ ስፍራ ነበር። ቦታው የሚያማምሩ ሕንፃዎችና ቅርጻ ቅርጾች ያሉበት፣ ከዚያም አልፎ በጣዖታት የተሞላ ስፍራ ነበር። እነዚህ የግሪክ ፈላስፎች ጳውሎስን የምትናገረው ምን እንደሆነ እናውቅ ዘንድ ይቻለናልን? በማለት ጠየቁት። ባለማወቅ ጨለማ ውስጥ ናቸው። ስለሆነም ይበልጥ ለማወቅ ፈልገዋል። በገላትያ በፊልጵስዩስና በተሰሎንቄ ካሉት ሰዎች ይልቅ አላዋቂ ናቸው። ለምን? ምክንያቱም ብዙ ያወቁ ስለመሰላቸው ነው። ብዙ ያወቁ ስለሚመስላቸው ከሌሎች ይልቅ የቤተ ክርስቲያን ሰዎች በእግዚአብሔር ቃል ለመድረስ አዳጋች መሆኑን ለመረዳት ችያለሁ። የእግዚአብሔር ቃል አስፈላጊነት ለእነርሱ ሳይሆን ለሌሎች ብቻ እንደሆነ ያስባሉ። አንዳንድ የቤተ ክርስቲያን አባሎች በተለያየ አይነት ኃጢአት ውስጥ እንደሚኖሩ ይታወቃል። በጣም የሚያሳዝነው ግን ከኃጢአት የሚያድናቸውና ለእግዚአብሔር እንዲኖሩ የሚረዳቸው አዳኝ እንደሚያስፈልጋቸው አያምኑም። ይህ ዘወትር እኔ የማዝንበት ጉዳይ ነው። ከቁጥር 20 እስከ 21 ያለውን ደግሞ አለፍላችሁ ተመልከቱ። በአሁኑ ዘመን ሰው ሁሉ አዳዲስ ነገርን መስማትና ማውራት ይፈልጋል። አንዳንዶች ከሌሎች ይልቅ በአነጋገራቸው ልቆ መገኘት ይፈልጋሉ። ሌሎች ደግሞ አዋቂ ታዋቂ የሆኑ ስለሚመስላቸው ነገራቸውን ያስወሳስባሉ። ይህ ሁሉ ግን በአቴና ሰዎች የተጀመረ እንጂ አዲስ ነገር አይደለም ወዳጆቼ። እነዚያ የአቴና ሰዎች ሲያወሩና አዲስ ነገርን ሲሰሙ ከርመዋል። ሌላ ሥራ የላቸውም። አዳዲስ ንድፈ ሐሳቦችን ለማርቀቅ ብዙ ያወጣሉ፣ ያወርዳሉ፣ ብዙ ያወራሉ። ሳያውቁ ያወቁ ይመስላቸዋል። በዚህ ዓለም በጣም አስፈላጊ የሆነውን ነገር አላወቁም። አንዳንድ ሰዎች ጳውሎስ በአቴና ያሰማው ስብከት የተዋጣለት እንዳልነበር ይናገራሉ። በበኩሌ ግን በአቴና ያሰማው ስብከት በጣም ተደናቂና የተዋጣለት እንደነበር አምናለሁ። ቁጥር 22 ደግሞ እንዲህ ይላል፣ ጳውሎስም ባሪዮስ ፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ አላቸው። የአቴና ሰዎች ሆይ በማለት ስርዓት ባለው ሁኔታ ነበር ንግግሩን የጀመረው። ምን ያህል ሃይማኖተኛ እንደሆኑ መረዳቱንም ነግሯቸዋል። አቴና በጣዖታት የተሞላች ከተማ ነበረች። እንግዲህ ጳውሎስ ይህን ተመልክቶ ነበር አማልክትን እጅግ እንደምትፈሩ አያለው ያላቸው። አንዳንድ ሰዎች ሌሎች አገሮችም የራሳቸው ሃይማኖት አላቸው፣ ለምንድን ነው ሃይማኖት ወዳላቸው ሰዎች ሚሶናውያንን የምንልከው ሲሉ ሰማለሁ። ለጳውሎስ ይህን ጥያቄ ብናቀርብለት ግን ችግሩ ያለው ሃይማኖት ማብዛታቸው ላይ ነው እንደሚለን አስባለሁ። ብዙ ሰዎች ወደ ክርስቶስ የማይመጡት የእናቴ የአባቴ የሚሉት ሃይማኖት ስለተበተባቸው ነው። እንግዲህ ይህ አጉል ሃይማኖታቸው ችግር ሆኖባቸዋል ማለት ነው። አንዳንድ ጊዜ ሰዎች ደህንነትን የማያገኙት በጣም መጥፎ በመሆናቸው አይደለም። ሌሎች ደግሞ በጣም ጥሩ ሰዎችና ሃይማኖተኞች ስለሆን ደህንነትን እናገኛለን ብለው ያስባሉ። ወገኖች፣ ሰው ሁሉ በኃጢአቱ የጠፋ ስለሆነ ወንጌል ለሰው ሁሉ መዳረስ አለበት። ጳውሎስ ወደ አቴና የሄደውም በዚህ ምክንያት ነው። ጳውሎስ በአቴና ወዳለው ምኵራብ አለመሄዱን እንድናስተውል እፈልጋለሁ። ጳውሎስ በአቴና ሰዎች ነበር ስብከቱን የጀመረው። ምን ያህል ሃይማኖተኞች እንደሆኑ ከተመለከተ በኋላ የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል የጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ ነግራችኋለሁ ይላችኋል። የሐዋርያት ሥራ ምዕራፍ 17 ቁጥር 23 መመልከት ይቻላል። ጣዖቶቻቸውን መሠዊያዎቻቸውንና መቅደሶቻቸውን ተመልክቷል። ለአማልክቶቻቸው ክብር ታላላቅ ቤተ መቅደሶች ተሰርተዋል። ጳውሎስ ይህን ሁሉ በማየቱ ነበር የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና በማለት የነገራቸው። አቴናውያን ለማይታወቅ አምላክ መሠዊያ መስራታቸው ምን ያህል የአእምሮ ሰዎች መሆናቸውን ያመለክታል። አምልኳቸው ሁሉንም ሰው የሚያቅፍ እንዲሆን ይፈልጋሉ። ለምሳሌ ያህል አንድ ሰው እኔ ለማመልኩ አምላክ ለምን መሠዊያ አልተሰራም ቢላቸው ይህ መሠዊያ እኮ ለአንተ አምላክ ጭምር ነው ይሉታል። እንግዲህ እያንዳንዱ ሰው የራሱን አምላክ ያመለከ እየመሰለው በአምልኮው ይሳተፋል ማለት ነው። ብዙ አረማውያን ሃይማኖቶች ከጣዖቶቻቸው በስተጀርባ ያውና እውነተኛ አምላክ መኖሩን ይገነዘባሉ። ይሁን እንጂ ስለ እርሱ የሚያውቁት የላቸውም። እንዴት እንደሚቀርቡትም አያውቁም። ምናልባትም የአቴናውያን ሃይማኖት እንደዚህ አይነት ሊሆን ይችላል። ጳውሎስ ለንግግሩ መግቢያ ያደረገው ይህንኑ ነበር። እነዚያ አቴናውያን ሁሉንም እናውቃለን ሲሉ ነበር። ሁሉን ያወቁ ስለሚመስላቸውም ብዙ ያወሩ ነበር። የሚያመልኩትን አምላክ ግን አያውቁትም። ጳውሎስ ንግግሩን የጀመረውም በዚህ እነሱ በማያውቁት አምላክ ነው። ይህ አምላክ ማን ነው? በመጀመሪያ ደረጃ የፍጥረታት ፈጣሪ ነው። ዓለሙንና በርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም ይላል ቁጥር 24። እግዚአብሔር በአንድ መልክዓ ምድራዊ ክልል ተወስኖ እንደማይኖር ግልጽ ያደረገው ጳውሎስ ገና ከመጀመሪያውኑ ነበር። ሰለሞንም መቅደሱን ሰርቶ ለምርቃት ባበቃበት ወቅት ይህን ግልጽ አድርጎታል። በሆኑ እግዚአብሔር ከሰው ጋር በምድር ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም፣ ይልቁስ እኔ የሠራሁት ቤት እንዴት ያንስ ነበር ያለው። አንደኛ ነገሥት ምዕራፍ 8 ቁጥር 27ን ተመልከቱ። አንደኛ ነገሥት ምዕራፍ 8 ቁጥር 27 መመልከት ይቻላል። አድማጮቼ፣ የዓለማት ፈጣሪና የአምላክ ሰው በሠራው ሕንፃ ውስጥ እንደማይኖር እነዚህ የብሉይ ኪዳን ሰዎች ተገንዝበዋል። ሰው የሚኖረው እግዚአብሔር በፈጠረው ዓለም ውስጥ ነው። ታዲያ ለእግዚአብሔር ቤት የመሥራትን ሐሳብ ከየት አመጣው? እርሱ ሕይወትንና አስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው በሰው እጅ አይገለገልም የሚለውን ቃሉን ደግሞ በቁጥር 25 ላይ ነው የምናገኘው። መሠዊያን ሰርታችሁለታል፣ ምግብ እንዲሆነው መስዋዕት አቅርባችሁለታል፣ እግዚአብሔር እኮ ከእናንተ አንዳችም የሚፈልገው የለውም ነው የሚላቸው ጳውሎስ። ስለነሱ ምን እንደሚያስቡ የማይታወቅ አምላካቸው እንዲያውቅላቸው ይፈልጋሉ። ጳውሎስ ደግሞ እግዚአብሔር ከእናንተ የሚፈልገው የለም፣ እግዚአብሔር ሰጪ ነው፣ ሕይወት የሚሰጥ እርሱ ነው፣ እስትንፋስን የሰጣችሁ እርሱ ነው፣ ፀሐይ ጨረቃንና ከዋክብትን የፈጠረ እርሱ ነው፣ ለእንዲህ አይነቱ አምላክ ምን ልትሰጡት ትችላላችሁ ይላቸዋል። አቴናውያን ፀሐይን ያመልኩ ነበር። ጳውሎስ ግን ፀሐይን የፈጠራት እግዚአብሔር እንደሆነ ይነግራቸዋል። ሁሉንም ነገር የሰጣቸው እግዚአብሔር እንደሆነ ጨምሮም ይነግራቸዋል። ይህ ፈጣሪ ሕያው አምላክ ነው። ደህንነትን የሚሰጠን እርሱ ነው። የምድራዊና የቁሳዊ ነገሮች ሰጪ ብቻ ሳይሆን መንፈሳዊ ነገሮችንም የሚሰጠን እርሱ ነው ይላቸዋል። ቁጥር 26ንም እንዲሁ አለፍ ብላችሁ ተመልከቱ። እግዚአብሔር ወዳጆች የሰዎችን ሁሉ የፈጠረው ከአንድ ነው። እንዲህ ሲል ግን ስለ ወንድማማችነት እየተናገረ አይደለም። መጽሐፍ ቅዱስ በወንድማማች ደረጃ የሚያውቃቸው በክርስቶስ የሚያምኑትን ሰዎች ብቻ ነው። እግዚአብሔር የዓለማትና የሰው ልጆች ሁሉ ፈጣሪ ከመሆኑን ባሻገር የሚኖሩበትንም ስፍራ የመደበላቸው እርሱ እንደሆነ ነው ቅዱሳት መጽሐፍት የሚናገሩት። ምናልባትም ጥቁር ቆዳ ያላቸውን አፍሪካውያንን ፀሐዩ በሚበረታበት ቦታ፣ ነጭ ቆዳ ያላቸው ሰዎችን ደግሞ ፀሐይ በማይበረታበት ስፍራ እንዲሰፍሩ የመደበው እግዚአብሔር ሊሆን ይችላል። በጣም የሚገርመው ደግሞ ባለፉት ዘመናት የተደረጉትን ጦርነቶች ስንመረምር አብዛኛዎቹ ሰዎች በተመደበላቸው ቦታ አርፈው ለመቀመጥ ፈቃደኛ ባለመሆናቸው የተደረጉ ጦርነቶች መሆናቸውን ነው የምንረዳው። እጅግ የሚገርም ነው። ከቁጥር 7 እስከ 8 ላይ ያለውን ደግሞ ተመልከቱ። ቢዮንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነን ብለው እንደ ተናገሩ በእርሱ ሕያዋነንና እንንቀሳቀሳለን እንኖርማለን ይላል። እዚህ ላይ ልብ ማድረግ ያለብን የእግዚአብሔር ዘመዶች ነን በማለት ተናገረ እንጂ የእግዚአብሔር ልጆች ነን አለማለቱን እንድናስተውል እፈልጋለሁ። የእርሱ ፍጥሮች እንደ መሆናችን መጠን ከእርሱ ጋር ስላለን መቀራረብ ብቻ ነው የሚናገረው። በእግዚአብሔር ሕያዋን ሆነናል፣ እንንቀሳቀሳለን፣ እንኖራለን። ጳውሎስ ከራሳቸው ባለቅኔዎች አንዱን ጠቀሰላቸው። ከጠቀሰላቸው ባለቅኔዎች አንዱ በ270 ከክርስቶስ ልደት በፊት የነበረው አራስተስ ነበር። የስቶኮዎችን ፍልስፍና የተቀበለና በኪልቅያ ይኖር ነበር። የተቀኘው ዜውስ ለሚባለው ጣዖት ሲሆን ቅኔውም እኛ ደግሞ ዘመዶቹ ነን በሚል ርዕስ የተቀኘ ነበር። ጳውሎስ ግን ይህን አባባሉን እኛ የእግዚአብሔር ፍጥረቶች ነን ለማለት ነበር የተጠቀመበት። እንግዲህ የእግዚአብሔር ዘመዶች ከሆን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም ይላል በቁጥር 29 ላይ። በሌላ አነጋገር ጣዖት ማምለክ የለብንም ማለቱ ነው። እግዚአብሔር ፈጣሪ መሆኑን አመልክቷል። አሁን ደግሞ አዳኝ መሆኑን ማመልከት ይፈልጋል። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል የሚለውን ቃሉን ደግሞ በቁጥር 30 ላይ እናገኛለን። ለአረማውያን ስህተት እግዚአብሔር ዐይኖቹን የጨፈነበት ዘመን አልፏል። አሁን ለዓለም ብርሃን ሆኖ መጥቷል። እግዚአብሔር ሰዎች ወደ እርሱ እንዲመለሱ እየጠራ ነው። ብርሃን ሲኖር ኃላፊነትም ይኖራል። እግዚአብሔር ሰዎች ንስሐ እንዲገቡ አዟል። ባለፉት ዘመናት ባደረገው ሁሉ እግዚአብሔርን በፈጣሪነቱ አቅርቦታል። አሁን በሚያደርገው ሥራው እግዚአብሔርን ባዳኝነቱ አቅርቦታል። ወደፊት በሚያደርገው ሥራው ደግሞ እግዚአብሔርን እንደ ፈራጅ አቅርቦታል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ነው።